The Voice of America.
With the great little Bollywood. 4.5 ሚሊዮን ህዝብ አስቸኳይ እርዳታ እንደሚያስፈልገው የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። ቢሮው ኃላፊ አቶ አብርሃ ደስታ ለአሜሪካ ድምጽ እንደገለጹት በክልሉ ውስጥ 2.5 ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰው ህይወት እያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በጉዳዩ ላይ እንዲሳተፉ እየተደረገ ነውም ሲሉ አክለዋል። ሙልጌታ ጽሃ ከመቀሌ ያጠናቀረውን ዘገባ ጽዮን ግርማ በስልክ ተቀብለዋለች።
ሙልጌታ አጽባሃ እንደምናመሸ።
እንደምናመሸሽ ጽዮን።
በቀጥታ ዛሬ ወደ ያስከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን።
ጽዮን፣ በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው። በክልሉ ስላለ ሰብአዊ ቀውስና እንዲሁም እየተደረገ ስላለ ድጋፍ፣ ስላሉ እንቅፋቶች መፍትሄያቸውንም ያነጋገርኳቸው። አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ የሆነ ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል በማለት ነው የተናገሩት። በዚህም ቢሮቸው ባደረገው ዳሰሳ 4.5 ሚሊዮን በላይ ህዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አብርሃ በትግርኛ ነበር ያናገርኳቸው። ትንሽ ድምጻቸውን እንስማ። እንግዲህ ጽዮን፣ እሳቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል፣ አብዛኛውም ንብረቱ ተዘርፏል፣ ተወስዷል፣ ከቤት ንብረቱም ተፈናቅሏል፣ አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። በተደረገው ዳሰሳም 4.5 ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም 2.2 ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ያሉት አቶ አብርሃ ደስታ በንግግራቸው። ሌላ ከአቶ አብርሃ ደስታ ጋር ያነሳነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ፣ በማጓጓዝ ግን የጸጥታ ስጋት አለ በማለት ተናግሯል። አሽከርካሪዎች ይተጋሉ፣ መንግስታዊ መዋቅርም በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆን ነው የገለጹት። እሳቸውን ያሉት በትግርኛ
ና ሁሉ ነገር አፌክት ውስጥ ገበረና ብፍሪዘሎ ትግናይ ትሰብ ያልቅ ነው
ይህንንም አቶ አብርሃ እየተናገሩት በጦርነቱ ሁሉንም ነገር ስለተነካም ረሀብ ተከስቷል፣ በረሀብም ሰው እያለቀ ነው በማለት ነው የገለጹት። በእኛ በኩል እህል አለ፣ ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል፣ እሱም ፈርሷል፣ እርዳታ ወደ ህዝቡ እንዲደርስ አልቻለም፣ ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎት አለመታየት ነበረ። ለዚህ መፍትሄ በእጀባ የማድረግ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስሪያ ቤቶች ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ያነሱት ጉዳይ ወደ ክልሉ ምስራቃዊ ከታዊ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ህዝብ መድረሱ ገና አልተረጋገጠም ብለዋል። ለስንት ያህል ህዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ 50,000 በላይ ህዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለ10,000 ያህል ተፈናቃዮችም እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለ300,000 ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑን ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ከአቶ አብርሃ ደስታ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ በዓለም አቀፍ ተቋማት ቅሬታ እንዳለ ይገለጣል እና የዚህ ምክንያት ምንድን ነው ብዬ ጠይቄያቸው ነበር። ግሳቸውን ነሱ አቶ አብርሃ በዚህ ላይ ያነሱት እንዲያግዙን ነው የምንፈልገው። በተደጋጋሚ በመቀለ መጥተው እርዳታ ሲሰጡ በመቀለ ከተማ ብቻ አይደለም ሰው ያለው ወደ ሀዲግራት፣ አክሱም፣ ሽረ፣ አድዋ ሄዱ እንላቸዋለን። እነሱም የጸጥታ ጉዳይ ያመጣሉ። የጸጥታ ችግር ስለሚሰጡ ታጅቦ እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገብቶ እንዲያግዙ ነው የምንፈልገው ማለት ነው ያነሱት። ለአቶ አብርሃ ያነሳው ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ እያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግሯል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ እንደተጀመሩ ገልጸዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀለ አካባቢዎች በብዛት ህዝብ ስለተፈናቀለ በእነዚህ አካባቢዎች እርዳታ በመስጠትም የዞኑ ህዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሃ የጠየኳቸው በክልሉ ረሃብ እንደሌለና የሞተ ሰውን በረሃብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለን። በዚህ የእሳቸው መልስ በረሃብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በጉሎ መከዳ ወረዳ 10 ሰው፣ በአድዋ ደግሞ 3 ህጻናት እንደሞቱ ሪፖርት ደርሶናል በማለት ነው አቶ አብርሃ ደስታ የገለጹት።
ሙልጌታ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሃ ደስታን ቃለ ምልልስ መሰረት አድርገን ላጠናቀርከው ሪፖርት እግዚአብሔር ይስጥልን። መልካም ምሽት።
እኔም አመሰግናለሁ። መልካም ምሽት።
በትግራይ ክልል በአሁኑ ወቅት አስቸኳይ እርዳታ ለሚያስፈልጋቸው ቁጥራቸው 2.5 ሚሊዮን ለሚደርስ ኢትዮጵያውያን እርዳታ ለማድረስ በቂ ዝግጅት ማድረጉን የአደጋ ስራ አመራር ኮሚሽን አስታወቀ። እስካሁን የደረሰው እርዳታ ግን ለ52% ያህሉ ብቻ መሆኑንና አስቸኳይ እርዳታው ለተረጂዎች እንዳይደርስ ለማስተናከል የሚንቀሳቀሱ ታጣቂ ኃይሎች በአንዳንድ ስፍራዎች መኖራቸውንም ኮሚሽነሩ ተናግረዋል። መለስካቸው አማ ዝርዝሩን ይዟል።
የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ዛሬ በጽፈት ቤታቸው በሰጡት ጋዜጣዊ መግለጫ በትግራይ ክልል በአሁኑ ጊዜ በተደረገው የዳሰሳ ጥናት 2.5 ሚሊዮን ዜጎች እርዳታ የሚጠብቁ መሆናቸውንና ለዚህም በቂ ዝግጅት እንዳለ ገልጸዋል። በክልሉ የተፈጠረውን ልዩ ሁኔታ ያገናዘበ በሚመስል በትግራይ ሰብአዊ ድጋፍንና መለሶ የማቋቋም ስራውን ለመምራት የሚያስችል በሰላም ሚኒስቴር የሚመራ የአስቸኳይ ጊዜ ምላሽ ማስተባበሪያ የሚኒስትሮች ኮሚቴ መቋቋሙን ኮሚሽነሩ አብራርተዋል። የድጋፍ አሰጣጥ ስራውን ተግባራዊ ለማድረግ በመቀሌ ከተማ የአስቸኳይ ጊዜ ምላሽ ማስተባበሪያ መቋቋሙን ያስታወሱት ኮሚሽነር ምትኩ ካሳ ማስተባበሪያው ከዓለም አቀፍ የድጋፍ ሰጪ ድርጅቶች እስከ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ተካተቱበት እንደሆነ አስረድተዋል። ድጋፉን ለማድረስ የሚያስችሉ ወደ 92 የሚጠጉ የምግብ ማሰራጫ ማዕከላት የተቋቋሙ መሆኑን የተናገሩት አቶ ምትኩ የሚሰጠው ድጋፍ ምንን መሰረት ያደረገ እንደሆነም ጭምር አብራርተዋል።
ለዚህ አሁን ባለን መረጃ መሰረት 1.8 ሚሊዮን ዜጎቻችን ናቸው እርዳታ የሚቀርብላቸው። እንግዲህ 1.8 ሚሊዮን ከህግ ማስከበር ዘመቻ በኋላ ያለፈ ቁጥር አይደለም፣ በፊትም የነበረ ነው። እንግዲህ 1.8 ሚሊዮኑ 1.1 ሚሊዮን የልማታዊ ሴፍቲ ኔት ፕሮግራም ተጠቃሚዎች ናቸው። 600 ሺህ የለደራሽ እርዳታ ወን ሪሊፍ ብለን የምንጠራውና 110 ሺህ ደግሞ ቀደም ሲል ከተለያዩ የሀገሪቱ ክፍሎች ቀደም ሲል በነበረው ግጭት ተፈናቅለው ክልል ላይ የሚገኙ ናቸው። ይህንን ስንደምር 1.8 ይመጣል። ተጨማሪ ቁጥር ከህግ ማስከበር ዘመቻው ጋር ተያይዞ የተፈናቀሉ ዜጎች ካሉ ለመለየት የጋራ አሴስመንት ወይም የዳሰሳ ጥናት ለማድረግ አንደኛ ከፌዴራል ሚኒስቴር መስሪያ ቤቶች ከአጋር አካላት ከተባበሩት መንግስታት የሁለትዮሽ ስምምነት ካላቸውና ዓለም አቀፍ መንግስታዊ ካልሆኑ ድርጅቶችም ጭምር የተወጣጣ ቲም ወደ 3 አካባቢዎች እንዲንቀሳቀስ አድርገናል። ወደ ማዕከላዊ፣ ወደ ደቡብና ወደ ምስራቁ የትግራይ አካባቢ እንዲንቀሳቀስ ደርቦ ሁለቱ ቲሞች ተጨማሪ ቁጥር ይዘው መጥተዋል። አንደኛው ቲም እየሰራ ነው የሚገኘው። ስለዚህ በግምት ወደ 700 ሺህ ተጨማሪ ሰዎች ሊኖሩ ይችላሉ የሚል ግምት ወስደን በአሁኑ ሰዓት ለ2.5 ሚሊዮን ዜጎቻችን የእርዳታ አቅርቦት ለማካሄድ በቂ ዝግጅት አድርገናል።
ለዚሁ ተግባር ያለውን የአቅርቦት ሁኔታ ሲገልጹም ኮሚሽነሩ ይህን ብለዋል።
ለማሳየነት ያህል እስካሁን ባለው በአቅርቦት ረገድ 311526 ኩንታል ነው ለክልሉ የቀረበው። ይሄ እንግዲህ 311526 ኩንታል አንደኛ መጀመሪያ ከህግ ማስከበር ዘመቻው በፊት በክልሉ የነበረ ነው። በሁለት በመንግስት ማዕከላዊ መጋዘንና በአጋር አካላት ማዕከላዊ መጋዘን ውስጥ የነበረ እህል አለ። ለታ ደግሞ ከህግ ማስከበር ዘመቻው በመቀጠል አንደኛ በፌደራል ደረጃ ካሉት ከአዳማ፣ ከኮምጎልቻና ከወረታ ማዕከላዊ መጋዘኖች በማንቀሳቀስ ከዛም ባሻገር ከጅቡቲ በቀጥታ ከውጭ የገባውን ስንዴ የትግራይ ክልል ድርሻ በማጓጓዝ ቀረበ ጸዳታ ነው። ስለዚህ በዋናነት የ311526 ያልኩት ከ2.5 ሚሊዮን በላይ ዜጎቻችን መመገብ የሚችል ነው። ስለዚህ በአቅርቦት ረገድ ክፍተት የለብንም። ስለዚህ ቀጥሎ የሚመጣው ምንድነው ከተባለ ይህንን የቀረበውን ማሰራጨት ነው።
ይሁንና በተለያዩ መገናኛ ብዙሃን አሁንም በትግራይ በቂ የምግብ እርዳታ እንደማይሰጥ የሚገልጸውን ዜና በመንተራስ ጋዜጠኞች የተለያዩ ጥያቄዎች አንስተዋል። በተለይ አጋር ዓለም አቀፍ አካላት እርዳታ ማድረስ እንደተከለከሉ ይገልጻሉ። ለዚህ ምን ማብራሪያ አለ ለሚለው ጥያቄ ኮሚሽነሩ ምን ላይ ሰጥተዋል?
አጋር አካላትን በተመለከተ አሁን ከጊዜ ወደ ጊዜ መሻሻሎች አሉ። ምንድነው እዚህ ጋር ግልጽ ለማድረግ ሌላም የተነሳ ጥያቄ አለ። አሁን ደግሞ ጥፋት ቡድኑ ኃይል ተበታትኖ ነው ያለው። የራሱ መገናኛ ባይኖረውም ተደራጅቶ ጥቃት መፈጸም የማይችል ደረጃ ላይ ያለ ቢሆንም እርዳታ በሚሄድበት ሰዓት አድፍጦ ተኩስ የመክፈት ነገር አለ ስላለ ነው። አሁን በአብዛኛው ምድር የጀባ ስራ የሚሰራው ጥርጣሬ ባለባቸው ቦታዎች ጀባ ስራ ይሰራል። ስለዚህ እንግዲህ መከላከያ ሰራዊታችን ትልቅ ስራ አድርጎ ይሰራል ማለት የማጥቃት ስራ ነው። የማጥቃት ስራ ይሰራ ስላለ እነዚህ የማጥቃት ስራዎች እንደተጠናቀቁ አሁን እጃውን ያስፈልጋቸው ቦታዎች ሁሉ ነፃ ነው የሚሆኑት። እና በዚህ አግባብ የእርዳታ አቅርቦቱ ያለ ምንም መንገዳገጭ ለሁሉም አፈልጥነ ሁለት ጣቢያን ባልኳቸው አካባቢዎች ላይ የሚደርስበት ሁኔታ ይኖራል ነው።
ለዚህም መፍትሄ ነው ተብሎ የተዘረጋውን አሰራርና እስከ ዛሬ በተጨባጭ የተከናወነውን ድጋፍ አመላክተዋል።
ስለዚህ እነዚህ ነገሮች እስከሚሳኩ ድረስ ምንድን ያደርገው እኛ የመከላከያ ሰራዊታችን አባል የሆነ ሰው የአስቸኳይ ጊዜ ምላሽ መስተባበሪያ ማዕከል ውስጥ አባል እንዲሆን አድርገናል። ይህ ማለት ምንድን ነው? እጀባ የሚያስፈልጋቸው ቦታዎች ላይ ምንም መዘግየት ሳያስፈልግ የእጀባ አገልግሎት ለመስጠት እንዲቻል ያስችላል። እንግዲህ ቀደም ብለን እንዳልነው ወደ ክልሉ የገባውን ከበቂ በላይ የሆነውን እርዳታ በፍጥነት ወደ ዜጎቻችን ማድረስ ስራ ለመስራት ምቹ ሁኔታዎች ናቸው ያሉት። በዚህ አግባብ ነው እንግዲህ የምንሄደው። እናም በተነሳው ጥያቄ መሰረት 52% አካባቢ ነው እንግዲህ ተላክ ነው የደረሰ ያለው። ይህንም ማድረግ ያስፈልጋል። አሁን ካለው ፍላጎት አኳያ ማፋጠን የግድ ይላል። ይህንን ለመስራት ነው እንግዲህ መከላከያ አባል የኢመርጀንሲ ኮንዴክስ ሴንተሩ አካል እንዲሆን ያደረግነው እና እጃ በሚያስፈልጋቸው ቦታ ላይ ደግሞ በቂ እጀባ በመስጠት እንዲሄድ እያደረግን የምንገኘው።
በእርዳታ አቅርቦት ውስጥ የተለየ ትኩረት ለሚሹት ከአምስት ዓመት በታች ያሉ ህጻናት፣ የሚያጠቡ እናቶች፣ ነፍሰ ጡር እናቶች፣ አረጋውያንና የአካል ጉዳተኞች በተለየ መንገድ እርዳታውን ለማቅረብ እየተሰራ ነው ያሉትን ኮሚሽነሩ ዘርዝረዋል።
እነዚህን የህብረተሰብ ክፍሎች ተደራሽ ለማድረግ በየብስ የሚሄደው የእርዳታ አቅርቦቱ እንደተጠበቀ ሆኖ ከአየር ኃይል ጋር በመነጋገር በአየር ትራንስፖርት በአንቶኖቭ ጭምር ሴሌክቲቭ በሆነ ሁኔታ የአልሚ ምግብና መድኃኒቶች እያቀረብን ነው የምንገኘው። ስለዚህ እነዚህ መድኃኒቶች ቀጥታ ከልዩ ልዩ ሕክምና ጋር የተያዙትን ጨምሮ ከስኳር ህመም ጋር ከሌሎች ህመሞች ጋር የተያዙትንም ጭምር ተደራሽ በሚያደርግ አግባብ በአንቶኖቭ ጭምር ከአንድ ሁለት ሶስት ጊዜ በላይ እያቀረብ እንገኛለን። ይሄ እንግዲህ ፍላጎቱ እስከሚሞላ ድረስ በአየር ትራንስፖርት የምናቀርበውም ቀጣይነት ያለው ነው የሚሆነው።
በመጨረሻም ኮሚሽነር ምትኩ በተለያዩ ዓለም አቀፍ ድርጅቶችና ሌሎች አካላት የሚወጡ አንዳንድ የተረጂ ቁጥሮች ግምት እንጂ እውነታውን የማያንጸባርቁ ናቸው ሲሉ ተናግረዋል። በእሳቸው አባባል መንግስት ዜጎቹ በሰው ሰራሽም ሆነ በተፈጥሮ አደጋ ጉዳት ቢደርስባቸው ከጉዳት የመታደግ ህገ መንግስታዊ ግዴታና ኃላፊነት እንዳለበት አስታውሰው ይህን ግዴታውን ለመወጣት እንደሚሰራም ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ